Mrekinka.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
የዕለተ ሰኞ የካቲት 22 2013 ዓ.ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ጥንቅሮች ይዘን ፕሮግራማችንን ጀምረናል። በዛሬ ምሽት ከሚኖሩን ፕሮግራሞች መሃል የአድዋ ድል በዓልን አስመልክቶ በየዓመቱ ወደ አድዋ የሚደረገው የእግር ጉዞ ዘንድሮ ለ8ኛ ጊዜ ተካሂዶ ተጠናቋል።
እኛ በጠበንጃ ታጅበን በሰላም አስከባሪ ታጅበን የሰላም ጉዞ አድርገናል ብለን ለይስሙላ መመለስ አንፈልግም። ሀገሩ ሰላም አይደለም።
የጉዞ አድዋ መስራችና አስተባባሪ ሆኑትን ያሬድ ሹመቴን የሚሰማችሁት የጉዞውን ሂደት አስመልክቶ አነጋግረናቸዋል።
እያንዳንዱ ሄጄ አነሳው መመላለሶች ነበሩት፣ ብዙ ታውረዶች ነበሩት። በርግጥ ከዛ ያው በስልኬ እንደመሆኑ መጠን ደግሞ ጥራትም ጉዳይ አለ።
ኢብራሂም ሸምሰዲን ይባላል አሁን የሰማችሁት ወጣት። በቅርቡ በድሬዳዋ ለየት ያለ የፎቶ ኤግዚቢሽን አካሂዷል። በምሽቱ እንግዳችን ነው። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮች ይኖሩናል። ሰዓት እንደፈቀደም ጣም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ኢትዮጵያ ለዋላዊ ግዛት ተሰው ወረራ የፈጸመውን የሱዳን ሰራዊት መንግስት ፈጥኖ ልባት ሊሰጠው ይገባል ሲሉ በአካባቢው በእርሻ ኢንቨስትመንት የተሰማሩ ባለሀብቶችና ነዋሪዎች ገልጸዋል። ከሰሞኑ በተለያዩ ዜና ተቋማት በኢትዮጵያ መንግስት የሚደገፍ የአማራ ሚሊሻና ልዩ ኃይል የሱዳን ሰራዊትን አስለቅቀዋል የሚባለው ዜናም ከእውነት የራቀ መሆኑንና ሁኔታው የተገላቢጦሽ እንደሆነ የአካባቢው ነዋሪዎች ጠቅሰዋል። አድማጮች፣ በዚህ ጉዳይ ላይ የተሰናደው ዘገባ ከምሽቱ 3 ሰዓት ጀምሮ በሚደመጠው መሰናዶ ይቀርባል። በጦር ሰራዊቱ ከስልጣን የተወገደው የሚያንማር ሲቪላዊ መንግስት ርዕሰ ብሔር አን ሳን ሱኪ በዛሬው ዕለት ፍርድ ቤት ቀርበዋል። የጦር ኃይሉ እሳቸውንና ሌሎችንም የመንግስት መሪዎች ከስልጣን አውርዶ አስተዳደሩን ከተቆጣጠረና ካሰራቸው ወዲህ ዛሬ ለመጀመሪያ ጊዜ መታየታቸው ነው። በበይነ መረብ ምስል አማካኝነት የፍርድ ቤቱ ችሎት ፊት የቀረቡት የ75 ዓመቷ ሳን ሱኪ እንዳየዋቸው ከሆነ በደህና ሁኔታ ላይ ያሉ ይመስላል ብሏል ጠበቃቸው። በዛሬው ፍርድ ቤት ችሎት ላይ አቃቤ ሕጉ በአን ሳን ሱኪ ላይ ህዝባዊ አመጽ ማነሳሳትና ያለ ህጋዊ ፍቃድ በቴሌኮሙኒኬሽን መሳሪያ መጠቀምን የሚከለክለውን ክስ በመጣስ ሁለት አዲስ ክሶች ጨምሮባቸዋል። ትናንት በሀገሪቱ ዙሪያ በተቃውሞ ሰልፎች ላይ 18 ሰዎች ሲገደሉ ሌሎች ከ30 የሚበልጡ ቆስለዋል። ዛሬም የጸጥታ ኃይሎች ያንጎን ከተማ ውስጥ በተቃውሞ ሰልፈኞች ላይ አስለቃሽ ጋዝና በጩኸት ድምጽ ማባረሪያ ፈንጂ ተኩሶባቸዋል። ማዕከላዊ አፍሪካ ውስጥ ካለፈው ታህሳስ መጀመሪያ ወዲህ በብጥብጥ የተነሳ ወደ 240,000 የሚገመት ሰዎች ከቀያቸው መፈናቀላቸውን የተባበሩት መንግስታት ድርጅት የረድኤት ሰራተኞች ተናገሩ። ሰላማዊ ሰዎች ከመኖሪያቸው የተፈናቀሉት ራሱን የለውጥ አራማጅ ቅንጅት ብሎ የሚጠራው ቡድን አስቀድሞ በታህሳስ መጨረሻ የተካሄደውን ምርጫ ለማደናቀፍ በኋላም የተመረጡትን ፕሬዚደንት ፎስቲን ቱንዴራን አስተዳደር ለመበጥበጥ በከፈቱት ጥቃት ምክንያት መሆኑ ታውቋል። በአሁኑ ወቅት ከሀገሪቱ ግዛት 2/3 አማጽያኑ የተቆጣጠሩ ሲሆን ሁኔታው የከበደ ሰብአዊ ቀውስ አስከትሏል።
ሀብታሙን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሃሪክ ላይ አድርሱን። አሁን ወደ ቀዳሚው የአብይ ዝግጅታችን እንለፍ። ከአዲስ አበባ ወደ አድዋ ሶሎዳ ተራራ የሚደረገው አድዋ የሰላም ጉዞ በዛሬው ዕለት 46ኛ ቀን የሆነው ሲሆን አስተባባሪዎቹ በዓሉን አዲስ አበባ ለማክበር በመመለስ ላይ መሆናቸውን አስታውቀዋል። በሰሜኑ የሀገሪቱ ክፍል ባለው የጸጥታ ችግር ምክንያት ቀድሞ ይጓዙት ከነበረው 1090 ኪሎ ሜትር ውስጥ ማሳካት የቻሉት 600 ኪሎ ሜትር ብቻ መሆኑን ያስታወቁት አዘጋጆች በመነሻቸው ላይ አላማ ባደረጉት መሰረትም በሰሜኑ ኢትዮጵያ ያለውን መከራና የህዝቡን ችግር መታዘባቸውን መረጃውንም በመጪው መጋቢት 2 በሚያደርጉት በቪዲዮ የተደገፈ የመዝጊያ ዝግጅት እንደሚያወጡትም አስታውቀዋል። ኤደን ገረመው የጉዞ አድዋ መስራችና አስተባባሪ ያሬድ ሹመቴን እንዲሁም ከተጓዦቹ መካከል አንዱ የሆነውን እስከዳር ታደሰን አነጋግራ ተከታዩን አሰናድታለች።
ጥር 8 ቀን 2013 ዓ.ም በ125 የእግር ተጓዦች የተጀመረው የጉዞ አድዋ ዛሬ በ46ኛ ቀኑ ከ80 ተጓዦች ጋር መፈጸሙንና የጉዞ ተሳታፊዎቹ በነገው ዕለት ክብረ በዓሉ በአዲስ አበባ ምኒልክ አደባባይ ለማክበር በመንገድ ላይ መሆናቸውን የመርሃ ግብሩ አስተባባሪ ያሬድ ሹመቴ ለአሜሪካ ድምጽ አስታውቋል።
ጉዞ አድዋ ላለፉት 7 ዓመታት የአድዋ ድል በዓል ቀን ውሏችንን እናሳልፈው ጠዋት አድዋ ላይ አክብረን ከሰዓት ማምሻውን ደግሞ በአውሮፕላን አዲስ አበባ መመለስ ነው። ሁልጊዜ የየአመቱ መርሃ ግብር ዘንድሮ ባሉት ሁኔታዎች አክሱም አየር ማረፊያም ስለማይሰራም በሌሎችም ሁኔታዎች ተደማምረው ገና ጉዞ ከመጀመራችን ማስቀድሞ ከበዓሉ አንድ ቀን በፊት አዲስ አበባ የመግባት እቅድ ነበረን ማለት ነው።
8ኛው የጉዞ አድዋ መርሃ ግብር በታቀደለት መሰረት እጅግ ብዙ ኪሎ ሜትሮችን አቋርጦ ለመሄድ ቢነሳም ከዚህ ውስጥ ግን ባለው የጸጥታ ስጋት የተነሳ ማሳካት የተቻለው 600 ኪሎ ሜትሮችን ብቻ እንደሆነ ያሬድ ሹመቴ ይናገራል።
እዚህ ቦታ ላይ የደረስነው የሚለውን መግለጽ ለኔ ቀላል ነው፣ ግን አሁን ባለው የሀገራችን የተወሳሰበ ፖለቲካ ምክንያት በአንድ ወገን በትግራይነት ክሌም የሚደረግ በአንድ ወገን በአማራ ክልልነት ክሌም የሚደረግ ቦታ አካባቢ ስለነበርን የዚህ ክርክር ማዕከል የመሆን ፍላጎት ስለሌለን ከ600 ኪሎ ሜትር አልፈናል በሚለው መልስ ሰጥሽ ይሻላል። መጨረሻው ውጊያ ከተካሄደበት ከማርያም ሽውቶ ጀርባ የሚገኘው የሶሎዳ ተራራ ላይ ሰንደቅ ሰቅለን የመውረድ በየአመቱ የምናደርገው ዝግጅት አለ። በዘንድሮ ይህን ማድረግ አልቻልንም። በእኛ እምነት ግን መድረሻው ሳይሆን መንገዱ ነው ከሚነገረው ከሚባለው በላይ በአካል ምስክርነት ለመስጠት እያንዳንዱን ቦታ የመንካት ፍላጎት ስላለን ስለነበረን መነሻችን እቅዳችንም ስለሆነ በእያንዳንዱ መንገድ ላይ አልፈን እያንዳንዱን ቦታ የአድዋ ድል ማክበሪያ ቦታ አድርገን በመጨረሻ ላይ ግን ላለፉት ጥቂት ቀናት ከአንድ ቦታ በመወሰን ማለፍ የማንችልበት አጋጣሚ ተፈጥሯል ማለት ነው። ይሄ ቀድመን የምንገምተው የነበረ ነው።
የዘንድሮ የጉዞ ድባብ ከ125 ዓመት በፊት ጀግኖች አባቶች አድርገውት ከነበረው ስሜት ጋር ተቀራራቢ ነው ብለው እንደሚያምን የሚናገረው ያሬድ ሹመቴ በደረሱባቸው ቦታዎች ውስጥ የጥይት ድምጽ እየሰሙ ማደራቸውና የህዝቡም ስለንቦና መረበሹን ማስተዋላቸውን ገልጾ ሰላምን በተመለከተ እጅግ ሰፊ ስራ መሰራት እንዳለባቸው መገንዘባቸውንም ይናገራል።
በአድዋ ተራሮች መሃል ላይ ይህንን በዓል ማክበር አለመቻሉ ከኛ የመጣሰው ያው ከመንግስትም ጭምር የመጣ ነው። አይከፋንም አይከፋን፣ ይሄ የሀገር ሁኔታ ስለሆነ በዚህም ኃላፊነት የሚወስዱ ተጠያቂነት ያላቸው አካላት አሉ። እነዚህ ተጠያቂነት ያላቸው አካላት ደግሞ በቀጣዩ ዓመት ሀገሩን ማረጋጋት ሲችሉ፣ የህዝቡን ሰላም መመለስ ሲችሉ፣ የተናወጠው የህዝቡ ስነ ልቦና መመለስ ሲችል፣ እኛ በጠበንጃ ታጅበን በሰላም አስከባሪ ታጅበን የሰላም ጉዞ አድርገናል ብለን ለይስሙላ መመለስ አንፈልግም። ሀገሩ ሰላም አይደለም፣ ይህንን ውትነት አድርገናል። በነበርንበት ቦታ ላይ የጥይት ድምፅም ስንሰማ ከርመናል። ስለዚህ በዛ አይነት ሁኔታ ውስጥ ታጅቦ መሄድ ለእኛ የሰላም ተጓዥ ብሎ በጠበንጃ ታጅቦ መሄድ ፍላጎታችን አይደለም። ህዝቡንም እናከብራለን። ህዝቡ ደግሞ ያለበትንም ስቃይ መከራ አይተናል። በየቦታው የነበረ ጦርነቱ ምክንያት ጉዳት የደረሰባቸውን ቦታ አይተናል። እነዚህን ይፋ የምናደርግበት ቪዲዮ ያዘጋጀነውን አጠቃላይ ይፋዊ የሆነ ዘገባ በመጋቢት 2 የመዝጊያ ዝግጅታችን ላይ የምናቀርብ ቢሆንም በሰሜኑ የሀገራችን ክፍል ያለው የጸጥታ ጉዳይ አለቃ በቃለት ሰላም ነው ተብሎ የምንቀመጥበት ሳይሆን ተጨማሪ የቤት ስራዎች ያሉብን መሆኑ የተለየ አዲስ የሆነ ህዝባችንን የስነ ልቦናውን ይጠግን አዲስ መንገድ ሊያዝ እንደሚገባው ማስተዋላችንን ለህዝባችን በመግለጽ በዚህ በዘንድሮ ጉዞ ላይ ተልኳችንን በሚገባ በአግባቡ በስኬት ፈጽመናል። እያንዳንዱ ቦታ በምን አይነት አያያዝ በምን አይነት ሁኔታ ላይ እንዳለ ባሉት መደበኛ ትራንስፖርት መጓጓዣ አገልግሎቶች ገብቶ በማየት ለህዝባችን ምን ደረጃ ላይ ነው ሁኔታዎች አሉት የሚለው ፊታችን መጋቢት ሁለት ቀን ሁልጊዜም ጉዞ አድራጊው የምንዘጋበት ቀን ነው። ተሟላ መረጃ የምንሰጥበት ያዘጋጀነውን ቪዲዮዎችን ደግሞ ለህዝብ በይፋ የምንለቅበት ይሆናል።
የዚህ ጉዞ ተሳታፊ የሆነው እስከዳር ታደሰ በሙያው ሀገር አስጎብኚ ቢሆንም ይህን ያህል መንገድ በእግሩ ተጉዞ እንደማያውቅ ይናገራል። ምንም እንኳን ሊደርሱ ካሰቡበት ውስጥ ግማሽ ያህሉን ብቻ ቢፈጽሙ፣ ጉዞ ግን የተለያዩ የታሪክ መጽሐፍ የተነበቡበት፣ የህዝብ ፍቅር ያዩበት፣ እንዲሁም ከተለያዩ የሀገሪቱ ክፍሎች የመጡ ሰዎች የተዋወቁበት በመሆኑ ደስተኛ መሆኑንም ገልጿል።
ከተለያየ አቅጣጫ የመጣ ልጆች እንደመሆናችን እርስ በርስ የመተዋወቅ ልምድ የመቀየር የማውራት ስለ ጉዞ አድዋ መዘመር መቀም መፎከር ፈን የነበረበት ጉዳይ ነበረ። በሌላ መልኩ ደግሞ በየመንገዱ የምናገኘው ከዚህ በፊት የማናቃቸውን ኤክስፒሪየንሶች ለማየት የበቃንበት እድል የሰጠን ጉዞ ነበረ። የኢትዮጵያን መልክዓ ምድር ምን እንደሚመስል በሰሜኑ በኩል ያለውን ለማግኘት እንቻልንበት፣ ከተማውን ህዝብ የገጠሩን ህዝብ ታጋ እያልን ያወራንበት፣ ምርቃት የተቀበልንበት፣ ግብዣ የተደረገልን ቦታዎች ብዙ አሉ። በልልታ ቦታ ቀበላ የተደረገልን ቦታዎች አሉ እና እነዚህ እያሳለፍን ግን ደግሞ ዋናው ነገር ጉዞውን አስበን ስንነሳ ሁላችንም እንደተረዳሁት በቆራጥነትና በአገር ፍቅር ተነሳስተን ስለሆነ ማንኛውንም ነገር ጥሩም ሆነ መጥፎ ጥሩን ነገር እንዳመጣጡ ለመመለስ ቆንጆ ቆንጆ እና በበጎን ደግሞ ወደ ራሳችን ህይወት ልምድ ለመከተል ስለሆነ ብዙ መልክ ቢኖረውም ከሞላ ጎደል ግን በጣም የተለየ ልምድ በህይወቴ ውስጥ የጨመርኩበት ጉዞ ስለሆነ የምንደሰትበት ሁኔታዎች እየበዙ ናቸው። በጣም ይበዙ።
የጉዞ አድዋ አስተባባሪ ያሬድ ሹመቴ የዚህ ጉዞ መጀመሪያ ላይ ይፋ ያደረጉትና በአፍሪካ ጫፍ ላይ የኢትዮጵያን የአፍሪካ ህብረትና የቱሪዝም ኢትዮጵያን ሰንደቅ የመትከል እንቅስቃሴ በአፈጻጸሙ ላይ ከቱሪዝም ኢትዮጵያ በኩል መጓተት በመፈጠሩ በታቀደለት ሰዓት አለመፈጸሙን ገልጾ ወደ ኪሊማንጃሮ የሚደረገው ጉዞ በዚህ ዓመት ተግባራዊ የሚሆንበትን ሁኔታ ከአስተባባሪዎቹ ጋር እየተመካከረ ሩበት መሆኑንም አስተውቋል። በተጨማሪም በትግራይ ክልልና በአካባቢው አየነው ያሉትን የህዝቡን መከራና ችግር በምስልና በቪዲዮ ማስቀረታቸውንና በመጪው መጋቢት ሁለት በሚያደርጉት የመዝጊያ መርሃ ግብር ላይ ይፋ እንደሚሆንም ጨምሮ አስተውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ቀጣዩ መሰናዷችን ወደ ድሬዳዋ ይወስደናል። ኢብራሂም ሸምሰዲን ይባላል እንግዳችን። የድሬዳዋ ዩኒቨርሲቲ የአራተኛ ዓመት የአርክቴክቸር ተማሪ ሲሆን ባለፈው ሳምንት የተጠናቀቀና ለአንድ ሳምንት በድሬዳዋ አሊያንስ ኢትዮ ፍራንሴስ የታየ የፎቶ ኤግዚቢሽን አዘጋጅቶ ነበር። ወደፊት ፎቶግራፍን ከድሬዳዋ አልፎ በሀገር አቀፍና ዓለም አቀፍ ደረጃ የማዘጋጀት እቅድ እንዳለው የሚናገረው ኢብራሂም ሸምሰዲንን የድሬዳዋ ዘጋቢያችን አዲስ ቸኮል አነጋግሮታል። እንደሚከተለው ይቀርባል።
የኢብራሂም ፎቶዎች ድሬዳዋ ላይ ያተኮሩ ናቸው። የድሬዳዋን የጥንት ገጽታዎች የሚያሳዩ በርካታ የፎቶ ስብስቦች አሉት። የራሱን ስልክ መያዝ ከጀመረ በኋላ ደግሞ ዘመናዊ ፎቶዎችን ማንሳት ጀምሯል። እነኚህን ያነሳቸው ፎቶዎች በማህበራዊ ሚዲያ ማጋራት ሲጀምር የሚያበረታታ ምላሽ ማግኘት እንደጀመረ ይናገራል። የድሬዳዋን ነባር ፎቶዎች በአንድ በኩል፣ አዳዲስና የድሬዳዋን ሁለንተናዊ መልክ የሚያሳዩ ፎቶዎችን ደግሞ በሌላ በኩል በበቂ ሁኔታ ከሰበሰበ በኋላ የኤግዚቢሽኑ ሀሳብ እንደመጣለት ይናገራል።
ይሄኛው አሁን የኤግዚቢሽኑ ዋነኛው አይዲያ የመነጨበት ምክንያት ደግሞ እንዲሁ እንዳልኩ ነው። ጋለሪ ስልኬ ላይ የድሮ ፎቶዎች አሉ በጣም ብዙና እነሱን እያገላበጥኩኝ ድንገት ሀሳብ መጣል እና በብዛት ድሬዳዋ ስትመሰረት የተመሰረቱ ከእሷ ጋር የመጡ ታሪካዊ ኪነ ህንፃ ወይም አርክቴክቸራል ፊውቸሮች አሉ ማለት 90% በላይ በሚቻል ሁኔታ አሉ እና ስቲል ያልተዳሰሱም ይኖራሉ ብዬ አምናለሁ። እና እነሱን ፎቶዎች እኔ ያነሷቸዋሉ በፊት የነበረው ነበር እና በጣም ለውጡን የሚያሳይ ኦቪየስ የሆነ ለውጥ አለ። ማለት ሲጀመር የነበረው ጽዳቱ ውበቱ ካልቸሩ ከሌላ ወደ የተሰበሰበው ማህበረሰብ ይጸባረቅበታል። አሁን ላይ ደግሞ ያ የአርክቴክቸራል ወይም የኪነንሳው ጥበብ እንዳለ ሆኖ ግን እንትን የመውረድ እንዴት ልበለ የመቆሸሽን እንችላለን እንክብካቤ ማጣት ብለን እንትን ብንለው ደስ ይለኛል። ከዛ አንጻር በጣም ብዙ እንትኖች እያስከተለ ነው እና ለምን የኛው ማህበረሰብ እኛው ለኛው ነን እና የግድ ከሌላ ቦታ ሰው መጥቶ ማሳየት አይጠበቅበትም እና አንዳንዴ ነገሮች ውስጥ ስትኖር አይታወቀህም ውስጥ ስላለና የግድ ወጣ ብሎ ያለ ሰው ወይ ሶስተኛ አይን ያስፈልጋል እና ያንን ነገር ለማሳየት ከንብር ወይም አነጻጻሪ በሚመስል መልኩ አላይመንቱን መጠበቀ በትክክለኛው ቦታ በትክክለኛው ሰዓት እያንዳንዱን ሄጄ አነሳው መመላለሶች ነበሩት ብዙ ታውረዶች ነበሩት በርግጥ ከዛ ያው በስልኬ እንደመሆኑ መጣን ደሞ ጥራትም ጉዳይ አለ እንደምንም እሱን እንትን ብለ ኤግዚቢሽኑን ከግብ ለማድረስ በቃን ማለት ነው።
ማመልከቻ ላይ የምድር ባቡርም ለጋር የካቶሊክ ቤተክርስቲያን የግሪክ ቤተክርስቲያን አዲስ አበባ ሆቴል የተለያዩ መስጊድ ጁማ እነሱን አካባቢ የድሮ ፎቶዎችና የም ፎቶዎችን ከዚህኛው ግማሽን ከድሮ ግማሽን ካሁን አርግ አንድ ላይ በማጣበቅ ግማሽን የድሮ ግማሽን ያሁን በዛ መልኩ እንትን ያልካቸው አሉ። ከዛ ባሻገር ደግሞ የራሱ ፈጠራ ክህሎት የታከለባቸው ይመስሉ አሉ። ለምሳሌ ትራንስፖርት ላይ
ዲጂታል
ግመል አለ፣ የባጃጅ አውሮፕላን እነሱ አንድ ላይ በአንድ ቦታ ላይ ልክ እንደዚህ የድሬዳዋ መጓጓዣ የሚል
በካታጎሪ ተከፋፍለው
ቡና እየጠጡ የባቡር እንትን ያለበት ሲኒ ላይ የሚታይበት አለ። በዛ መልኩ ደግሞ እንደዚህ አዳዲስ ፈጠራ የሚመስሉ ማለት የስዕል ጥበብ የሚመስሉ ከፎቶ ይልቅ የስዕል ጥበብ በሚመስል መልኩ ደግሞ እንደዚህ የግራፊክስ እና ፈጠራ ክህሎት የታከለባቸው እንትኖች አሉ። እስኪ ስለ እነሱም ደግሞ እንደዚህ እስኪ ንገረኝ።
እና ዲጂታል ፔንቲንግ ይባላሉ። ያው ደረቅ ፎቶ ቅድም እንዳልከው ደረቅ ፎቶ ባሻገር ከሱ ባሻገር በሌላ መንገድም ያው እንዳልኩ ስዕልም ሞክራለሁ እና ለምን ደረቅ ፎቶ ብቻ ከሚሆን ደግሞ ወደ ተወሰነ ወደ 10 ምናምን ይጠጉ እንደ ቲፕ ወይም ለቀጣይነት በቀጣይነት በድሬዳዋ ዙሪያ ሰራቸዋለሁ ብዬ አሰብኳቸውን እንደ ቲፕ ጨመርኳቸው ናቸው እና እነሱ በብዛት ኦልሞስት ሁሉም ማለት ይቻላል የድሬዳዋ ካራክተር ወይም ኦልሞስት ባለ ሁለታ ልንላቸው እንችላለን። ባለጋሪው አለ፣ ባቡሩ አለ፣ ቲኬት ኦፊስ አለ እና ምድር ባቡር አርክቴክቸራል ፊቸሮችም እንዳሉ ሆኖ ማለት ነው። የሰው ካልቸር አለ የተለመደው በቃል ኢቨን አሁን የድሬዳዋ ሰው ተብሎ ሌላ ሀገር ሲሄድ አዲስ አበባም ሊሆን ይችላል ወደ ማከለኛው ሀገር አካባቢ ሌላ ቦታ ሲንቀሳቀስ በንግግሩ በኢቨን ባለባበሱ በማንነቱ ይለያል እና ያንን ካራክተር በመውሰድ በስልኬ ነው ሁሉንም ነገር የጨረስኩት እንዳልኩና ያንን ካራክተር በመውሰድ በከለር ኮምቢኔሽኑን ከኤቭሪቲንግ አንድ ላይ በማዋሃድ ሲምፕል የሆነ መልእክት ማስተላለፍ የሚችል በካታጎሪ ካታጎሪ ተከፋፍሎ የትራንስፖርቴሽን ሊሆን ይችላል፣ የእንትኖች ሌላ ቡና ካልቸር ሊሆን ይችላል እንዳልከው በነሱ በካታጎሪ ተከፋፍሎ ለማዘጋጀት ለቅቻለሁ። ከብዛቱ በትኬቱ እንደ ሳምፕል እንደ ቲፕ ያዘጋጀሁትን ማለት ነው።
መልካም። ከአንድ ሳምንት ወር ከዛ በላይ ለሚበልጥ ጊዜ ጉብኝት ላይ ነበረ ነው መክፈቻውን የመታደም እድል አጋጥሞ ነበረ። ምን አይነት ግብረ መልስ ሳገኘ?
ድሬዳዋ ላይ ፎቶ ኤግዚቢሽን የመጀመሪያው ነው። አንድ ትንሽ ፈርቼ ነበር፣ ግን ልክ ከፕሮግራሙ ከደቂቃዎች በኋላ በጣም ከጠበቅኩት በላይ በጣም ደስ የሚል የሚያረካ ፊድባክ ነበር እና ያ ፊድባክ ደግሞ ልክ እንዳልኩ መጀመሪያ አንድ ፎቶ አንስቼ ድሬዳዋ ሶሻል ሚዲያ ሼር ሳረግ ከነበረው በላይ በጣም ደስ የሚል ነው እና ለቀጣዩ በቃ ለዘላቂነት ባለው መንገድ እንድሰራ በጣም አበረታቶኛል።
ፎቶግራፍ ጥበብን በተመለከተ ለጊዜው ስሜቱን ለማርካት ብቻ እንደሚሰራ የሚናገረው ኢብራሂም የአርክቴክቸር ሙያውና የስልተ ዘጦውን ተጠቅሞ ሙያውን ማሳደግና የገቢ ምንጩን ለማድረግ እንደሚያስብ ይናገራል። በቀጣይም የራሱን ቀለም ይዞ የሲል ኤግዚቢሽኑን ሰፋ ባለ ደረጃ አዲስ አበባ ውስጥ ለማዘጋጀት እየተከሳከሰ መሆኑን ነግሮናል። ከተቻለ ተደራሽነቱን ዓለም አቀፋዊ እስከማድረግ እንደሚፈልግ ነው የሚናገረው። የድሬዳዋ ኗሪ ለጥበብ ቅርብ ነው የሚለው ወጣት ኢብራሂም እሱ በግሉ ደፍሮ የብቻ ፎቶ ኤግዚቢሽን ማዘጋጀቱ አቅም ይያላቸው ችሎታቸውን ለማውጣት አጋጣሚ ለሚጠብቁ በርካቶች መነሳሳትን ይፈጥራል ብሎ ያምናል። አሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስንና እንግዳውን ኢብራሂም ሸምሰዲንን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም እናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። የዩናይትድ ስቴትስ ፕሬዝዳንት የነበሩት ጆን ኤፍ ኬኔዲ ሰላምና አብሮነትን ለማስፋፋት ዓለም አቀፍ የበጎ ፈቃደኞች ድርጅት የሆነው የሰላም ጓድ ወይም ፒስ ኮርፕስ እንዲቋቋም ፊርማቸውን ካኖሩ 60 ዓመታት ተቆጠሩ። በእነዚህ ጊዜያት በድርጅቱ ውስጥ ያለፉ ሰዎች ልምድና አስተዋጽኦ ምን እንደሚመስል የቪኦኤ ዘጋቢያችን ማርያም አዲያሎ ያጠናከረችውን ዘገባ እንደሚከተለው አሰናድቻለሁ። ወደዛው እንለፍ። ፒስ ኮርፕስ ተብሎ የሚጠራው የሰላም ጓድ ዓላማ የተጠነሰሰው የዛሬ 60 ዓመት የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ ወጣት አሜሪካኖች የተለያዩ ሀገራት በመሄድ ከሌሎች ዜጎች ጋር አብረው እንዲሰሩና እንዲማሩ እቅድ ባወጡበት ወቅት ነው።
What is remarkable is that there is no salary for the members of the Peace Corps.
ልዩ የሚያደርገው ነገር የሰላም ጓድ አባል በመሆን የሚገኝ የደሞዝ ክፍያ ለመኖሩ ነው። ወደ ሌሎች ሀገራት ሄደው ህዝቡ እንደሚኖረው ሆኖ ይኖራሉ። ሁለት ወይንም 3 አመታት በመቆየት ራሳቸውን ለሰላምና በአለም ዙሪያ ያሉ ሰዎችን አንድ በሚያደርጓቸው ጉዳዮች ሰጥተው ይሰራሉ።
ይህ የፕሬዝዳንቱ እቅድ በወቅቱ ስጋቶች የነበሩበት ቢሆንም አሁን 60 አመታትን ማስቆጠር ችሏል። የጆን ኤፍ ኬኔዲ ላይብረሪና ሙዚየም ዳይሬክተር የሆኑት አላን ፕራይስ የተጀመረበት ዓላማ ግቡን መጥቷል ይላሉ።
It's been a fantastic idea. Thanks to the hard work of volunteers.
እጅግ በጣም ግሩም ሐሳብ ነበር። ጠንክረው ለሰሩት በጎ ፈቃደኞችና እነሱን ላስተናገዱ ሀገሮች ምስጋና ይግባቸውና በረጅም ጊዜ ሳካል ተብሎ የታቀደው ሰላምንና አብሮነትን የማሳደግ እቅድ በአብዛኛው የተሳካ ነበር።
ባለፉት 60 አመታት ከ241000 የሚበልጡ በየትኛውም የድሜ ክልል የሚገኙ የሰላም ጓድ በጎ ፈቃደኞች በዓለም ዙሪያ በሚገኙ 140 ሀገራት ማገልገላቸውን የድርጅቱ ተጠባባቂ ዳይሬክተር ካሮል ስፓን ይናገራሉ።
Peace Corps volunteers range in age from 22
በፒስ ኮርፕስ በጎ ፈቃደኛ ሆነው የሚሳተፉ ሰዎች እድሜያቸው ከ20 እስከ 85 ይሆናል። በርግጥ ብዙዎቹ በ20ዎቹ እድሜ ውስጥ ናቸው። ግን እኔ በማላዊ የድርጅቱ ተጠሪ ሆኜ ባገለገልኩበት ወቅት የ82 አመት ሴት በጎ ፈቃደኛ ሆነው ያገለግሉ ነበር። በስራቸውም እጅግ የሚያስደንቁ ነበሩ።
ስፓን ራሳቸው የሰላም ጓድ አባል ሆነው በሮማኒያ ለማገልገል ሲወስኑ ገና የ26 አመት ወጣት ነበሩ። ወቅቱ የኮሙኒዝም ፍርሃት ከወደቀ ከ3 አመት በኋላ እንደነበር የሚያስታውሱት ስፓን አንዳንድ ሰዎች በጥርጣሬ ቢያዩአቸውም ለሳቸው ህይወትን የሚቀይር ልምድ የቀሰሙበት እንደነበር ያስታውሳሉ።
What happens with many volunteers is you go into peace
ብዙ ጊዜ በጎ ፈቃደኛ ሆነው ወደ ፒስ ኮርፕ የሚመጡ ሰዎች በህይወትና በአኗኗር ላይ የራሳቸው የሆነ አመለካከትና ተስፋ ኖሯቸው ነው። ከዛ ከእነሱ የተለየ ልምድና አኗኗር ካላቸው ሰዎች ጋር መኖርና መስራት ሲጀምሩ ጥያቄዎችን መጠየቅ ይጀምራሉ። ነገሮችን የበለጠ ለማወቅ በመከሩ ቁጥር ደግሞ ከጀርባ ያለውን ነገሮች ለምን ከራሳቸው ሀገር የተለየ እንደሆኑ እንዲሁም ሰዎች ለምን የራሳቸው እሴቶችና ታሪኮች እንዳሏቸው ይገነዘባሉ።
ዱዌን ማቴዎስ እንደ አውሮፓውያን አቆጣጠር ከ2013 እስከ 2015 ዓመተ ምህረት በማላዊ አገልግሎ የተመለሰ በጎ ፈቃደኛ ነው። በአሁን ወቅት በቤቶችና ከተማ ልማት ውስጥ እየሰራ ዋሽንግተን በሚገኘው ሃዋርድ ዩኒቨርሲቲ የዶክትሬት ዲግሪውን ለማግኘት ይማራል። በአርካንሳስ ግዛት ተወልዶ ያደገው ማቴዎስ ከሰላም ጓድ ጉዞ በፊት የትም ሀገር ሄዶ እንደማያውቅ ይናገራል።
It was a complete culture shock.
ማላዊ ምንም ያልጠበቅኩት ነገር ነበር የገጠመኝ። በተለይ የመጀመሪያው ሳምንት ለኔ እጅግ አስፈሪ ነበር። ነገር ግን መጨረሻ ላይ ወደ ሀገሬ ልመለስ ስል አልቅሻለሁ። መመለስ አልፈለኩም ነበር። እስካሁን በህይወቴ ከወሰንኳቸው ውሳኔዎች በጣም የምደሰትበት ጉዞ ነው።
ማቴዎስ ማላዊ በነበረበት ጊዜ የማህበረሰቡ የጤና አማካሪ ሆኖ በተለያዩ ፕሮጀክቶች ላይ አገልግሏል። በተለይ በጣም የሚኮራበት ፍራው ግን የወጣቶች ማዕከል ለማቋቋም ማህበረሰቡን አስተባብሮ የ7000 ዶላር በጀት ማግኘት መቻሉ እንደነበር ያስታውሳል።
ማህበረሰቡ ከሚፈልገው በጀት 30% የሚሆነውን መሬት አዋጣ። የሰው ጉልበትና የሸክላ ጡብ የመሳሰሉትም እንዲሁ የማህበረሰቡ ናቸው። መርሃ ግብሩ ቀጣይነት እንደሚኖረው እርግጠኛ የነበር ነው። ለዚያ ነው ምክንያቱም ማህበረሰቡ ፈልጎት የተሳተፈበት ነበር።
ሌላው ክሪስ ዳስቲሽ ከ2018 እስከ 2020 በጓታላማ አገልግሏል። አሁን ደግሞ በሰላም ጓድ ድርጅት የበጎ ፈቃደኞች ምልመላ ስራ እየሰራ ይገኛል።
ማያን በተሰኘች ትንሽ መንደር ውስጥ ነው የኖርኩት። በመንደሯ ምናልባት 2000 ሰዎች ቢኖሩ ነው። 3 ትውልድ የቤተሰብ አባላት ባሉበት ቤት ውስጥ ነው የኖርኩት። ግርግር ቢበዛም ግን በጣም ደስ የሚልና የሚወደድ ቤተሰብ ነበር።
ደስቲሽ በቆይታው በጓታማላ የግብርና ሚኒስቴር የገጠር ማስፋፊያ ፕሮግራም የማስፈጸም ስራ ይሰራ ነበር።
በዋናነት ለማያን ገበሬዎች የአቅም ግንባታ ስልጠና ሰጥ ነበር። አላማውም ምግብ የማብቀል አቅማቸውን ለመገንባት፣ በአካባቢው የሚገጥመውን የምግብ አቅርቦት እጥረት ለመቅረፍና ረሃብን ለማጥፋት ነው።
ማቴዎስም ሆነ ደስቲሽ የሰላም ጓድ ሆነው በማገልገላቸው ከሌላ ከየትም ማግኘት የማይችሉትን በርካታ የህይወት ትምህርቶችና ጥበቦችን ማግኘት እንደቻሉ ይመሰክራሉ። በማርያማ ዲያሎ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጅ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። I am.